ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 24 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ህዳር 24 ቀን 1462 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በመጨረሻም ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረ ሰፋ ያለ ፖለቲካዊ ትንታኔ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
ደመቻ ጃውሳ አባሚል የምስራቅ አማራ ፋኖ ደፖርቶና ጀብዱ በሌባንታ በትልቁ ተመዝግቦሏል። እርዳንታ ወደልኬና ከተማ ትናንት የድሮን ጥቃት ሲፈጸም የምስራቅ አማራ ፋኖ ዋና መሰረት ደላንታ አምባሳደርና ሀብሮ ወረዳዎች ሙሉ በሙሉ መክተው የጥላትን ኃይል ደፍሰዋል። ከሶስት ወረዳዎች ወታደራዊ መሰረት አድርገው የምስራቅ አማራ ፋኖ በሰሜንና በደቡብ ወሎ የተለያዩ ኦፕሬሽኖችንም እያደረገ ይገኛል። ተመራማሪዎቹ በውጫሌ፣ በኩሳበር፣ በደላንታ፣ በወረባቦ፣ በሀብሮ ወረዳ መርሳና ወልዲያ የአገዛዙን ጦርና ኮዳተሩን ሚኒሻ አጅደው ሲከምሩ ተሰምተዋል። የኩሳበር ወረዳ ወርቃሪያ ብቻ 113 በደቡብ ወሎ ከሚገኙ ሁሉም ወረዳዎች የተወጣጣ ሚሊሻ ወደ አፈርነት ተቀይሯል። በተወለደሬ ወረዳ 27 የሚሊሻ አባላት ተገለዋል። በአምባሰል ወረዳ 148 የሚሊሻ አባላት ወደ ግዳጅ የገቡ ሲሆን ከዚህ ውስጥ ግማሹ ተገለው ግማሹ ጠፍቶ አሁን የቀሩት 18 ብቻ ናቸውም ተብሏል። ከሳምንት በፊት በውጫሌ ሀይቅ የተነበረ ውጊያ ከ200 በላይ የአገዛዙ ወታደሮችም ተገለዋል። በደንካ ሚካኤል ብቻ በአንድ ጉድጓድ 8 አገዛዙ ሰራዊት መቀበራቸውን የአካባቢ ነዋሪዎች ተናግረዋል። በሰሜን ወሎ ሽሪንጋ በአምባሰል ወረዳ ድብል በተኒታ ወረዳ ጫንጫ መስቀል በጃማ በአማራ ሳይንስ የቀባሪ ያለ የአገዛዝ ሰራዊት በዘመቻም ተደምሷል። በዚህ ተበሳቸው የብልጽግና ጉደኛ አገዛዝ ንጹሃን ዜጎችን ወጣቶችን በገበያ ስፍራ፣ በቤተክርስቲያን፣ በመናኸሪያ፣ በሆቴልና ሬስቶራንት እየገደለ ይገኛል። በአማራ በፋኖና በመከላከያ ሰራዊት መካከል ጦርነት ከተጀመረ በኋላ ትላንት በደላንታ ወረዳ ወገልጤና የተጣለውን ጨምሮ 61 የድሮን ጥቃቶች ተፈጽመዋል። በዚህም በርካታ አርሶ አደሮች፣ ተማሪዎች፣ የቤተክርስቲያን አገልጋዮች ተገለዋል። እርግጥና የፋኖን ጦር ማሸነፍ አልቻለም። ከሰሞኑ አዲስ ስትራቴጂ ነድፏል። ከላይ በድሮን ከታች በከባድ መሳሪያ ህዝብ ማሸበር የሚል በግድ አቅዶ ተግባር ገብቷል። የደቡብ ዋና ዋና የፋኖ አመራሮች ላይ የድሮን ጥቃት ማድረስ ነበር። በሰሜን ጎንደር ዞን ቆላ ድባ የሰለጠኑ የኮማንዶ አባላት አርበኛ መሳፍን ከሱን ለመግደል ተሰማርተው አፈር በልተው ቀር ተመልሰዋል። ትናንት በደላንታ ወረዳ ወገልጤና ከተማ በተቃጣይ ድሮን ጥቃት ከ20 በላይ ንጹሃን አማራዎች እንደ ቅጠል ረግፈዋል። ነገር ግን በድሮን ድብደባ የሚመጣ ለውጥ የሚሸነፍ ሰራዊትም ፋኖ የለም። በድሮንና በመሳሪያ ብዛት በጦር ሜዳ ላይ ለውጥ እንደማይመጣ ከታሪክ ስንመለከት የአሜሪካና የታሊባን ጦርነት በአፍጋኒስታን የነበረውን መመልከትም ይቻለች ነው። በሁለት ስምንት ዓመተ ምህረት የመስከረም አንዱ ጥቃት በአሜሪካ በአልቃይዳ ቡድን ከተፈጸመ በኋላ በወቅቱ በፕሬዚዳንት ጆርጅ ደብሊው ቡሽ የምትመራው አሜሪካ በአፍጋኒስታን የሚንቀሳቀሰውን የእስላማዊ ታጣቂ ቡድን መሪ ኦስማን ቢን ላደንን ለመግደልና ታሊባንን አጠፋለሁ ብላ እጅግ ዘመናዊ የረቀቀና አንደኛ ያለቻቸው መሳሪያዎች ይዛ ከተት ብላ አፍጋኒስታን ውስጥ ገብታ ነበር። ያለችውን ድሮኖች፣ ዘመናዊ የስለላ መሳሪያዎች ስትጠቀም እንኳን በድሮን በአየር በከባድ መሳሪያ ብሎም በእስራኤል ግዛት ግን አንድን ሀገር ሙሉ በሙሉ ድል ማድረግ እንደማይቻል ካደጉ ሀገሮች መገለጠች ነው። የኛ ቅጥረኛው አገዛዝ ደግሞ አማራን ሙሉ በሙሉ አንበረክካለው፣ ንጹሃንን ጨፍጭፌ የባህር በር አመጣለው፣ ከሀገር ጋር ገጥማለው፣ ሆነ ግን ደመስሳለው እና የተለያዩ ፉከራዎችን በማድረግ ካፈርኩ አይመልሰኝ፣ ተነቀቁ፣ ወዲያ ህዝብን ጨርሼ መልቀቅ አለብኝ በሚል የሞት የሽረት ትግል እያደረገ ቢሆንም እንኳን ፋኖ ግን የአማራን ምድር ሙሉ በሙሉ ከአገዛዙ ጸረ ቡድኖች ነጻ በማውጣት በአዲስ አበባ የሚደረገውን ጉዞ አጠናክሮ ቀጥሏል። ከቀናት በፊት ታላቁ ዘመቻ በወሎ እንደተካሄደ ሁሉ ዛሬ በጎንደርና በሸዋም ተጠናክሮ መቀጠል እንዳለበትም አየ ተገልጿል። የአገዛዙ ኦነግ ብልጽግና ሰራዊት አዛዦች ህዳር 17/2016 ከደብረ ማርቆስና አካባቢው ከስራ ከተሰናበቱ አመራሮች ቡድን መሪዎች ጋር ያኮረፉ ያላቸው ሰዎች ሰብስበው በርካታ ሴራ እየሸረቡ መሆኑ ታወቀ። በየስብሰባ የፋሽስት ሰራዊት አዛዦች መረጃ ስጡን የሚል ጥያቄ ከሰበሰባቸው ሰዎች ያቀረቡ ሲሆን በስብሰባው በቀጣይ ጥናት ለመክፈት ስላሰቡባቸው አካባቢዎችም ፍንጭ ሰጥተዋል። በዚህ መሰረት ያነደድ የአንበረ የማካከልና ማኑኤል ደብረ ኤልያስ እና ሸበር በረንታን ጨምሮ እነዚህ ፋኖዎች በከፍተኛ ንቃት አቀባበል እንደማድረግ ይዘጋጁ ሲሉ ምንጮች አስታውቀዋል። በተጨማሪ በደብረ ማርቆስ ከተማ አካባቢ ፋኖን ትደግፋላችሁ በሚል ካሰሯቸው መካከል 200 የሚደርሱትን መርተው ለተከታታይ 10 ቀናት የታደሱ ስልጠና በመስጠትና ደሞዝና ጥቅማ ጥቅም በመስጠት በወደ ፋኖቻችን አሰርጎ በማስገባት አቅደው መረጃ ለመቀበልም እየሰሩ እንደሆነ ለባህር ዳር እና ለአካባቢው ጠንቅ ሊሆኑ እንደሚችሉ ከወዲሁ መወሰድ አለበት ሲሉም ተጠቁሟል። በአማራ ህዝባዊ ፋኖ የተሽመደመደው ካንሰሩ በአዲን ከኦዴድ ጨፍጫፊው ጋር በመሆን ከሰሞኑ መነሻውን ከአጼ ምኒልክ ከመሰረቷት አዲስ አበባ ከተማ በማድረግ ወደ ደብረ ዘይት ኩሪፍቱ ሪዞርት መሽገው እንዳሉ ታወቀ። በዚህ የሴራ ስብሰባ ላይ ለገዢው መደብ የተሸጡ ፓርቲዎች ወዳደሮች አመራር በሙሉ ያሉበት ሲሆን ከእነዚህ መካከል ጋሾ ብረሻና ጣሄር መሐመድ በዋናነት ይገኙበታልም ተብሏል። ከዚህ ያሶች ስብሰባ በኋላ ሃይማኖታዊ አጀንዳ በመያዝ የአማራን ህዝብ እርስ በርስ ለማጋጨት ወደ ወሎ ጣሄር መሐመድና ጋሾ ብረሻ እንደሚያመሩ ባገኘነው ተጨባጭ መረጃም ለማወቅ ችለናል። ሌላ በኩል የጥፋት ኃይል የብልጽግና አገዛዝ ግፍ አገስግፏቸው ከአመት በፊት ሁሉ ለቀው የወጡ ትግልራ ላይ የሚገኙ አካላትን ያለፍላጎታችን ሳያውቁ ስማቸውን በመውሰድ ከወረዳ መዋቅር እንደተመደቡ አድርገው ከሳሽ ህዝብ ጋር ስማቸውን ለማጠርሸት ለመው እየተንቀሳቀሱ መሆኑን የመረጃ ምንጮች ጠቁመዋል። እዚህ አማራ ግባተ ቀብሮ እየተፈጸመ የሚገኘውን የብልጽግና ሴራ በማክሸፍቱን በአጭር ጊዜ እንዲቋጭ ሁላችንም በምንችለው አቅም ይረባረብ ሲልም የጎጃም ምልክት አስተላልፏል። ለመስማት የሚያምግፍ በኮሎኔል አብይ አህመድ መከላከያ ሰራዊት በሴቶች ሴቶቻችን ላይ እየተፈጸመ መሆኑ ታወቀ። በሸዋ አንቶኪያ ገንዛ በእድሜ 18-19 ዓመት የሆኗቸው ሴቶቻችን ታሳጆች ውጭ የተጫወቱ ባለበት ጊዜ በኮሌሉ መከላከያ አራዊት ታፍነው ባዶ ቤት ተወስደ ወታደሮቹ አንዷን ለአምስት እየተፈራረቁ ሲደፏል። የደሱ ታጣዮች እንደያ በማድረግ በዘግናኝ ሁኔታ ሶስት መምሪዎች በየተራ ለአምስት ደፍሯቸዋል። ይህን መስማት እጅግ የሚዘገንን ቢሆንም ግን ኮሌሉና ግብረ አበሮቹ በዚህ ልክ ተጠምደው ህዝብን እየጨፈጨፉ ይታወቅ ትችላል። ይህ እርኩሰት በሁሉም የአማራ ግዛቶች በመከላከያም አራዊቱ እየተፈጸመ እንደሆነም በግልጽ ታውቋል። ባዶ እጃ አማራን ማሸነፍ የማይችለው አራዊት ጨካኙ በአማራ ሴቶችና ህጻናት ላይ በንጹሃን ላይ ግፉን በይፋ ገለጸ። የአማራ ሴት በትር በአብይ አህመድ ኦነግ ብልጽግና ተጠምቶና ቀጥል ትልቅ ሲሆን የአማራ ስነ ልቦና ለመንካት ሴቶች ሴቶቻችንን ልጆቻችንና እናቶቻችን ላይ ከባድ ጠባሳ ለማድረስ ሲደረግ የታቀደ ጥቃት ነውም ብለዋል። ይህን ለመከላከል ሁሉም አማራ በያለበት በንቃት በመደራጀት ወደ ፋኖ በመቀላቀልና የሚችለውን ሁሉ ትግል አስተዋጽኦ በማድረግ የእነዚህን ፈረስ ቡድኖች ፕሪሚየር ማሳጠር ይረባረብ ሲሉም መልእክታቸውን አስተላልፈዋል። ፋኖ በሁሉም ቦታ ሊገኛ ይገባል። ትግሉ በአራት መቅጣጫ በመለቀ ሁኔታ ዝማዊ መሆኑም ግድ ይላል። ይህንን በአጭር ጊዜ ለማሳጠም አሁኑ ታጥቆ መነሳት ይገባዋል ተባለ። አሁን ወዲያ ፋኖ ሲባል ሌሎቻችን እንደዚህ አይነት ጥቃት በሸፈችፈቻችንና ልጆቻችን ላይ እንዳይደርስ ተክተን እንስራ፣ እንታጠቅ፣ እንደራጅ። የአብይ መንጋ ፈሪ ቡድን በከባድ መሳሪያ ኋላ በድብቅ ብቻ የሚችለው መንጋ ይህ አይነት ተርኮሳት ለመፈጸም በየትኛውም መሬት እድል ሊኖረው አይገባም። እንደ አማራ ህዝብ ይህንን አይባን የሚደፍር ስጋ የለበሰ ሀገርን በአስቸኳይ በማጽዳት ሴቶቻችንናና የሁሉም አማራ ደህንነትን ማረጋገጥም ግድ ይላል ብለዋል። ለመላው የተሽከርካሪ ባለንብረቶችና ለተሽከርካሪ ሾፌርና ረዳት በሙሉ ከዛሬ ዕለት ጀምሮ የጎጃም መስመር በአራት ማቅጣጫ ላልተወሰነ ጊዜ ለተሽከርካሪዎች ዝግ እንደሚሆን የጎጃም ህዝብ መግለጫ ማውጣቱ ይታወሳል። ስለሆነም ይህ ትእዛዝ ተግባራዊ በሚደረግበት ሰዓት ትእዛዙ ታችሁ ወደ ጎጃም ክልል ከመጣችሁ በሚደርስባቸው የኢኮኖሚ ማህበራዊና ሰብአዊ ችግር የተሽከርካሪ ባለንብረትና ሾፌርና ረዳት ኃላፊነቱን እንደምትወስዱም የጎጃም ህዝብ አስጠንቅቋል። ስለሆነም ከነገ ጀምሮ ምንም አይነት ተሽከርካሪ መካሄድ የለበትም በማለት በትናንትና እውነት መግለጫ ያወጡ ሲሆን ከዛሬ ጀምሮ በየትኛውም የጎጃም አካባቢ ምንም አይነት ተሽከርካሪ እንደማይንቀሳቀስ ዳይናማኖች ገልጸዋል። በምስራቅ አሮሽ ሮቢ ዳርቾንን በዓል አክብረው በተመለሱ ሶስት ኦርቶዶክሳውያን መምህራን ላይ ግድያ መፈጸሙ ሀገረ ስብከት አስታወቀ። በምስራቅ አሮሽ ሀገረ ስብከት በሮቢ ወረዳ ቤተ ክህነት ወንታኤ ቀበሌ ገበሬ ማህበር በደብረ ምጥማቅ ቅድስት ድንግል ማርያም የዳርቾንን በዓል አክብረው በሚመለሱ ሶስት መምህራን ላይ ግድያ መፈጸሙን ሀገረ ስብከቱ ገልጸዋል። ግድያ የተፈጸመው በህዳር ጆን ማግስት ሲሆን ከክብረ በዓሉ ፍጻሜ በኋላ ምሽት 12 ሰዓት አካባቢ መሆኑን ተገልጿል። በግፍ ከተገደሉ ኦርቶዶክሳውያን መካከል አባትና ልጅ የሚገኙበት ሲሆን ስማቸውም አቶ ቃኝ ይልማ፣ አቶ ሙናቱ ቱሉ እና አቶ ኢቲ ሙላት ዳሴ ሙላት ልጅ የሚባሉ ሲሆን በምስራቅ አርሲ ዞን በሮቢ ወረዳ ወልተጤ ቀበሌ ገበሬ ማህበር ነዋሪዎች የነበሩ ተብሏል። ሀገረ ስብከቱ የመከረውን ግፈት የኦርቶዶክሳውያን ላይ ያነጣጠሩ ግድያዎች እንዲቆሙ በተደጋጋሚ ለአገዛዙ ጸጥታ አካላት ያሳወቀ ቢሆንም እስካሁን ግን ምንም አይነት ይሻል እንዳልቻለ እና ምላሽ እንዳልሰጣቸውም በቅሬታ መልኩ አቅርበዋል። በቅርብ ወራት ውስጥ በምስራቅ አርሲ ሀገረ ስብከት ስር በደራ አማኑኤል የካህናት ግድያ ካሳለፈው ሳምንት እንደተፈጸመ የሚታወስ ነው። በሶስት ቀናት ውስጥ በተለያዩ ቀበሌዎች 36 ኦርቶዶክሳውያን የተገደሉ ሲሆን ከእነዚህም ከአንድ ቤተሰብ ብቻ 8 ኦርቶዶክሳውያን ከጅምላ መገደላቸው የሚታወስ ነው። ታጣቂዎች በኦሮሞ ቄለም ወለጋ ዞን ጊዳና ወረዳ ጊዲሜ ከተማ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን 9 ምዕመናን ባለፈው አርብ ሌሊት አፍነው ወስደው እንደገደሏቸው ተሰምቷል። የኢትዮጵያ ወንጌላዊያን ቤተክርስቲያን በምዕመናኑ ላይ ግድያውን የፈጸመው ታጣቂ ቡድን ማንነትም እንዳልታወቀና የቤተክርስቲያኗ ኃላፊዎች መናገራቸውም ታውቋል። የቤተክርስቲያኗ ኃላፊዎች አገዛዙ በጸሎት ላይ በነበሩ ምዕመናን ላይ በተፈጸመው ግድያ ላይ ምርመራ እንዲያደርግ ጠይቀው እንደነበርም ገልጸዋል። የኢትዮጵያ ወንጌላዊት ቤተክርስቲያን ምዕመናን ላይ ተፈጸመ ስለተባለ ግድያ ይህ ዜና እስከተጠናከረበት ሰዓት ድረስ የዋጣችን መግለጫ እንደሌለ ለማወቅ ችለናል። ብፁዕ አቡነ ሉቃስ የእውነት ቃል በአደባባይ በመመስከር አገዛዙን አወደሱ። አሁን ቤተክርስቲያንን ስማት እህል አታካፍል፣ ህጻናትን አትግደል፣ ሽማግሌዎችን አክብር፣ ወንድ ከወንድ ደግሞ ወንድ ለወንድ በጋ በተራራው ላይ ተዋጋ፣ መንደር ለመንደር ለምን ታውለደድላለህ? የጀግና መፈታተኛው እኮ ከተማ ላይ አይደለም፣ መንደር ለመንደር አይደለም፣ ወጣ ብሎ ነው ትግሉ። ሜዳ መርጦ የጀግና እኮ መዋጀው አለው፣ ቦታ አለው። አገዛዝና ግብረአበሮች ግን ቅድስት ቤተክርስቲያንን ለማጥፋት ኦርቶዶክሳውያንን ከምድረ ገጽ ለማጥፋትና እስላማዊ መንግስት በኢትዮጵያ ለመመስረት የአረባውያን ቅጥረኛ በመሆን በተግባር እያሳየ ነው ብሏል። አያይዘውም ዝም ብለህ የሰው ዱላ በገዛ ወርቃችን በገንዛ ብራችን ድሮን ገዝተህ አገር ታጠፋለህ? ረባክ ልቢስትህ ትላለች ቅድስት ቤተክርስቲያን። ዛሬ የቆምኩት ሽማግሌ ነገ መሬት ስገባ አታገኘኝም። እኔን ማን ይመሰክርልሃል? ማን ይናገርልሃል? ታሪክህን የሚጨፍስ ህግ እየጠበቀ ነው። እኛን ለማጥፋት ትፈጋለህ ግን አታገኝም ሲሉም የመጨረሻ ማስጠንቀቂያቸው ደርሰዋል። ጥሩ ነበረን እዚያና ይመስላል ከካሪ የስኖ ተዝሪቶቻችን አም መልካም ቆይታ
ታሪኩን ረሳ ስተቱ ሊደግማል የውስጥና የውጭ ጠላቶች አመጪ ግዚ ያገኘን ብለው ኢትዮጵያን ሊቀራመቱ በተነሱበት ወቅት እና ሰላም የሚል ጭምብል አጥልቀው ተጨፈኑ አገር እንቀማቹ ሲሉን ዘመቻ ያገር ልጅ ዋ ታሪክን ተረሳና ማለት ማሳሰብ ግዴታችን ይሆናል ራቅ ካልን አጼ ቴዎድሮስ እንዴት ለእንግሊዝ ተጋልጠው እንደተጠቁ ወደዚሁ ከመጣን በ1983 ዓመተ ምህረት የተሰራብን ሻጥር የኤርትራ የመገንጠል ሂደት የባዕዳንም ክህደት ለወያኔ የተሰጠው ድጋፍን የልጆች የጫጫታ የባድመ ጦርነትና ወያኔ የፈጸመው ክህደትና የማደናገር ዘመቻ ደርግ በሶማሊ ጦርነት አሳቦ እንደፈጸመው የህዝብ ትግል በየወቅቱ በቅጥረኞች ባንዳዎች አድርባዮች አንጃዎች ቄሮዎች ወዘተ እንዴት እንደተደናቀፈ የዘረኛው ኮሎኔል አመጣጥና ከመቅጽበት ጭምብሉን አውልቆ የፍጅት አውራ መሆን ወዘተን ማጤን ይኖርብናል ታሪክ ስንል ተረት ተረት ወይም የአንኖሌል ቦልደር ሳይሆን ሀቅ ላይ የተመሰረተ መሆን እንዳለበትም ግልጽ ነው የዘረኝነት ጥላቻ የሚፈጥረው ሀቅ ሀቅ ሳይሆን በሬ ወለደ ልብ ወለድ ነው በታሪክ ሂደት በየጊዜው ዋናና መለስተኛ ቅራኔ ሆነው የሚከሰቱ አሉ የሚታወሱ አሉ የማይረሱ ሆድ ይፍጀው ተብለው የሚተውም አሉ ዛሬ ከትላንት ወዲያን ሊያስተው ሊያስረሳም ይችላል ታሪክን ባንረሳም ባንገብጋቢና ወቅታዊ ሁኔታዎች ቅራኔዎች ላይ ማተኮርም ትክክል ነው የሞኝ ልቅሶ መልሶ መልሶ እንዲሉ ግን ከስንትና ስንት አመታት በፊት የተተረተን ሐሰት ዛሬ እንደ አዲስ ለማራገብ ለማቅረብ መነሳቱ አላዋቂ ያስተኛል ኦነግ ነጋጠባ ምኒልክን ያወገዘ ራሱ በዛሬው ዘመን የዘር ፍጅትን ሲያቀነቅን ታዝበናል የወያኔና የኮሎኔሉ ድርድር ላይ የፖለቲካ አዋቂነት ሊሉ የሚከጅሉትን በቃለ መጠይቅ መወጠር ሳይሆን 50 አመት በፊት በነበረው ሁኔታ ተነስተው ያውም በሐሰት የአባን ማውገዝን የመረጡም የፖለቲካ መሐይሞች አሁንም አሉ ድርጅቱን ከርተው ወደ ደርግ ወያኔ ሻቢያ የኮበለሉና በዚያው ቀልጠው ተበላሽተው የቀሩ ዛሬ በብዕር ኩልዮች ሳይቀር መጽሐፍ ጻፍን አጻፍን እያሉ ውሸታም ምስክር ሲጠራ የሞተን ነው እንደተባለው የተሰው ጓዶችን በሐሰት እየተቀሱ ድርጅቱን መወንጀል የዛሬ ዋና ተልኳችን ነው ሲሉ ይደመጣሉ። የፖለቲካው ሁኔታ መስቀልቅሉን ያወጡት የባጅትና አሁንም ከጣምባሩን የሚያሳጡት ደም ያሰከራቸው ንሳ መግባት ያቃታቸው ሽብርተኞች ይሃባይ ታገላቸው ገንጣዮችና ጠባቦች አገርና ህዝብን የጎዱ ባንዳዎችና አንጃዎች ለስልጣን ባለቤቶች ተጎንባሽ አድርባዮች ናቸው። ህብረተሰባዊ ዘመናዊ መገናኛ ብዙሃንን ተቆጣጥረው ውጅምብርን ሲነዙ 24 ሰዓት አልበቃ ብሏል። እነዚህ ሁሉ ታሪክ የሚሉት ፋይዳቢስ ጉንጫልፋ ወረቀት ጨራሽ አደንቋሪ የካሃዲዎች ትረካ ነው። መንጋው ደግሞ የፈጠራችሎታው የቀጨጨ በመሆኑ ታሪክ ብሎ ሲጀመርም ሐሰትና ቅጥፈት መሆኑ የታወቀን ሳይቀር ህልውና ሰጥቶ አኞ ያኝካል። አስገነጠለ ሶማሊያን ደገፈ ሰው ባሲ ዳቃጥሎ ጆንያ ከተተ ወጣጣስ ጨረፈ ወዘተ በደርግም በወያኔም በቅብብሎች ተናፍሰው የዛሪዎቹም ሲያናፍሷቸው መስማት ተገደናል። የሚለፈፉት ቅጥፈት መሆኑ አይጨንቃቸው ይፈይዳል አይጠቅምም ጉዳያቸው አይደለም ለሚሉት ምላሹ ታዲያ ምን ይሁን ቢሆን አይን ፍጥጥ እንጂ መልስ የላቸው። የአባ መርሃ ግብር ከአመታት በኋላ በባዶ መተቸቱ ሳይሆን ዋናው ቁም ነገር ዛሬ ያሉትን ያገር ተራቶች እንደ ይሃባ መስተጋል ነው። ዘባራቂ ላባቀረሽ እብድ እንተኔ ቢባሉስ ምን የረባ መልስ አላቸው? ዛሬ ኢትዮጵያ ተራቶች የቅርብም የሩቁም ከህዝብ እይታ የተደበቁ አይደሉም። ባለንበት ሁኔታ ባዳን ያላቸውን ጎጂ ሚና ብናጤንም ለዚህ ለነሱ ጥቃት አሳልፈው የሰጡንን አገር በቀል ጭራቆች ከእይታችን የምናርቃንንም ብዙ መቶ ሺህ ወርቀ ዜጎችን ያጠፋውን ፋሽስት ኮሎኔል ጉድብለው ተራ የቤተሰብ ሰው ሩሩህም አድርገው ለማቅረብና መንጌ መንጌ ብለው ለማሻሻት አሁንም እየጣሩ ናቸው። በሰማዕት ደም ማሾፍ ነው ወንጀል ነው። ሂትለርን ማዳነቅና ያሁዶችን ፍጅት መካድ በአውሮፓ ሀገሮች ያስቀጣል። በእኛ ግን የቀይ ሽብር አራማጆችን ማዳነቅ ብቻ ሳይሆን ታሪክ ጸሐፊም እነሱ ሆነዋል። ጓድ አርበኛም እየተባሉ ናቸው። ሐቅን በአፍጢም መድፋት በአሰት መመስከር የግፉን ሰለባ ዳግም መቀጥቀጥ ለሀገሩ የታገለውና የተሰዋው ደሙ ሲራከስና ታሪኩ ሲቆሽሽ ይህን የታዘበው አዳጊ ትግል ለምን ይቢል የሚያስገርም አይሆንም። አርአዮች ያጣይ መስል ሰዎች ሳይሆን ፋሽስት ጭራቆችን አርአያ እንዲያደርግ ይገፋፉታል። አገራትና ጭራሹንም ፋሽስት የሆኑ መንግስቱና መለሰን የሚያዳንቁ የታሪክ ላጲሶችም ዛሬ ዋነኞቹ ቃለ መጠይቅ እንግዳዎች ናቸው። መሰከርን ብለው ታሪክን ያቆሽሻሉ ይከልሳሉ ይዋሻሉ። መድረኩን ለነሱ ዘረኞቹ ለቀውላቸዋል። ይህን አይነቱን ቅጥፈት ታሪክ አንለውም አስተስ ስለሆነም እንኳን ሊታወስ ሊሰማም አይገባውም። ታሪካል እናስተውስካል አቆነው ሞት አልወስድ ያላቸው አሮጊያን ጃዎች መሪያችንን አገኘን ብለው ከዛረኛ ኮሎኔል ጫማ ስር ይወደቁታል በቃ ብሏቸው ሲተሰርተናል በወንጀል ብንከሰስም አንገረምም ማለትም ተገቢ ነው ብለው ሲምሉ ሲፈጠሙ ተደምጠዋል። አቤት መልከስከስ ድርጅቱ ለህዝብና ለሀገር ታግሎ አጉር አኩሪ ታሪክ ሰራ እንጂ በወያኔና ቡችሎቹ በወንጀል የሚከሰስ አይደለም። ለኢትዮጵያ መታደግ ወንጀል እስካልተባለ ድረስ ውሾን ያነሳ ውሾ ይሁን። ጸረ ኢትዮጵያ ኃይሎች ሁሉ በትግላችን ሲወድቁ ሲንኮታኮቱ ለማየት ያብቃል። ድል ለኢትዮጵያ ህዝብ አገር አደን ትግል ሞት ለዘረኞች መንጋ።
Nash,
የህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመስ የሚጠበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃጅ የሆነ እውነት እንዳለ ሆኖ ግን በየአገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በየአገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ነጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊ የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ካምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በሀገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በሀገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ የአመጹ አካል ሆኖ መሰለፍ በቅድሚያ የአመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰኝ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ ሀ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ የአገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳ በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ አገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዕዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና ባረቦች ከፍ ያለ ዋጋ በሚሰጡት ያስገድላል ያስፈጃል ማዕድኖቿን የታሪክ ቅርሶቿንም ያጠፋል ያስጠፋል ይቸረችራል የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው ለ የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው ወያኔ የቅዠትና የጭካኔ የውሸት ማህደር ነው ኢኮኖሚው በ10% አድጓል መብት ተከብሯል ጦርነት ጠፍቶ ሰላም ሰፍኗል ወዘተ እያለ ሲያደናቁረን 25 ዓመታት አልፈዋል ወያኔ በውስጣዊ ባህሪው ከመስረታው ጀምሮ ውሸት መመሪያው የፍላጎቱ ማስፈጸሚያ መሳሪያው ነው ውሸቱን ይደጋግማል እኛ ማንሳት የምንሻው በተጨባጭ ባገሪቱ ላይ ሰፍኖ የሚታየውን እውነት ነው እውነት አንድ ብቻ ነው እንደ ወያኔ ውሸት የሚደጋገም የሚባዛም አይደለም የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው ህዝባችን በረሃብ እየተቆላ ነው ሀገራችን እየተቸረቸረች የህዝባችን ሁለገብ መብት እየጠፋ ህፃናት እየተሸጡ ወዘተ ነው ስንል ወያኔ ደግሞ ኢኮኖሚው አድጓል ጦርነት ቆሟል ይለናል የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም የሚለው ሁሉ ሐሰት የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን በደቡብ በምስራቅ በምዕራብ በጎንደር በወሎ በሸዋ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዕዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው አገር ዜግነትና ዴሞክራሲ የተያያዙ ናቸው ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም ዜግነትና ዴሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት። ይህም ሲሆን ብቻ ነው ህገ መንግስት ህዝብን በእኩልነት ሊያይ የሚችለው። ህገ መንግስትና ህግ አንድ አይደሉም። በህገ መንግስት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በህግ ፊት የዜጎች እኩልነት የማይከበር ፍትህና ርትዕ የሰፈኑ ካልሆኑ ህገ መንግስቱ ህዝባዊ ሳይሆን የአምባገነኖች የጽንፈኞችና የነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ህዝብ ግን መበዝበዣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ህገ መንግስት ተብየውም ሆነ ህጉ የኢትዮጵያን ህዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነጻ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ፣ ግብዓተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ሕዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ሕዝባዊ ዓመፅ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እየታገሉ እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤቱም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያበጥን ኮርማ ገልብጦ መግራት ነው በተግባር አውድማ ላጥፋችሁ ይያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶሽ ከንቱ ምን ምረት ያሻዋል ቢፈረድ ለሞቱ የምን ርህራሄ ለዚህ መሰል ገልቱ ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዲሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በህዝብ ውስጥ አጥብቆ መስራትና ህዝብን ማቀራረብ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቅማጥቅም እያነሆለላቸው ለአባይ ግድብ አዋጡ በተፈጥሮ ማዛባትም ሆነ ባየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች እዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። ሀ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በሀገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዕዳን ከበርቴዎች እጅ የወደቀበት ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የአገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት የአራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዕዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከሚታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳይቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባ ቱባ መሪዎች አገርንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሽሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ የአገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ወዳደሮች ጭምር የያካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ወዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። ከተሞችም ሆነ በገጠር ህዝብ እነዚህን ወዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመጽ ተልእኮ በየቦታው እነዚህን ወዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመጹ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያበቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው ብንቶ በ1966 ዓ.ም ተመረጠ ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የአገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ፣ ለአገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ኩልኩለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰፈ ከጽፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክ የሚሉ ወያኔ ለእርቅ ጠርቷል እያሉን ናቸው። ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን እድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻዕቢያ ጓሮ መወሸቅ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ፣ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ፣ ትልቅና ለሚሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈሽቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንግሱ ከስልጣን ኮርቻው ካልተገረሰሰ፣ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበርቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውን ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመጽ ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዕዩን ባለቤት ግንባር ቀደም አድርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም መሆኗን በማረጋገጥ የእኩልነትና የዲሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክህት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደ ዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ መብት ለህዝቡ ሉዓላዊነት ለኢትዮጵያ ዳዊ ማር የኑሮ ዋስትና ለብዙሃኑ እኩልነት በህግ ፊት ፍትህ ይንገስ እነዚህን የመሳሰሉት ለአመታት የታገልንላቸው የሰብአዊና የዴሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይጠበቅባቸዋል። አገር ከህዝቦች ውጪ የምትገለጽ ግዑስ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ሕያውነቷን ያረጋገጡላትን ልጆቿን ጠረን ማሽተት፣ መልካቸውን መምሰል፣ የልብ ትርታቸውን ማጀብ፣ ራያቸውን መሆን ይኖርበታል። ትግላችን በተለወጠ የአካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የአገራችን ዕጣ አማረ ተበላሸ ግድ የሌላቸው ባዕዳን በዝተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይጠበቅልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይጠበቅብናል። የደረስንበት የታሪክ አደገኛ ምዕራፍ የአገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል፣ ቆርጠን መታገል፣ አምረን መታገል አለብን። ለውድ አገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች አገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመፃዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ በከተሞች በገጠሩ በድምፅና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ህዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የህዝብ ነው። ናችን